ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም እንደምን አመሻችሁ። መስታወት አራጋው ነኝ። የምሽቱን ፕሮግራም ላስተዋውቃችሁ። የቅሊንጦ ማረሚያ ቤትን በማቃጠል ክስ ተመስርቶባቸው ከነበሩት 38 እስረኛ ተከሳሾች መካከል 11ዱ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ፍርድ ቤቱ ብይን ሰጠ። አራቱ በነፍስ ግድያ ወንጀል የቀረበባቸውን ክስ እንዲከላከሉ ሲወስን፣ ቀሪዎቹም ደግሞ ክሳቸው ተሻሽሏል፣ በተሻሻለው ክስ ተከላከሉ ተብለዋል።
ኢትዮጵያ ሰብአዊ መብት ጉባኤ ሄዶ ባጣራበት ጊዜ እነዚህ ሰዎች ጥፍራቸው ተነቅለው ከሚፈለገው በላይ ተደብድቦ ተገዶ እጆቻቸው ተጠማዞ ፊቶቻቸው በጣም በከስክስም በጣም ተከስክሶ ተደብድቦ ቃላቸውን የሰጡ መሆኑን ኢትዮጵያ ሰብአዊ መብት ጉባኤ ያረጋገጠ በመሆኑ በነጻ ነው የተባሉት ማለት ነው።
ከጠበቆቹ አንዱ አቶ ወንድሙ ኢብሳ ናቸው። የዛሬውን የችሎት ውሎ ሊነግሩን ይዘናቸዋል። በሌላ ዘገባ የኢትዮጵያ መንግስት የሰፋፊና መካከለኛ እርሻ ልማት ለማካሄድ የነደፈው እቅድና ትግበራ በርካታ እክሎች ገጥመውታል።
እነሳ መጀመሪያ ደሞዝ ጥያቄ ነው። ከዛ በኋላ ደግሞ የቦታ ጥያቄ ነው። መሬት ይገባናል፣ ይጠቀም ነው፣ መሬት በሊዝ ነው።
የጎጀብ ወረዳ ነዋሪ ናቸው። ሙሉ ዘገባውን ይዘናል። ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ማዕከላዊ የስለላ አገልግሎት ተጠባባቂ ስራ አስኪያጅ ጂና ሃስቤል የምስራ ቤቱ ስራ አስኪያጅ እንዲሆኑ በፕሬዝዳንት ትራምፕ በመሰየማቸው ሹመቱን ለማጽደቅም ሆነ ላለማጽደቅ ነገ ረቡዕ በሀገሪቱ ምክር ቤት ቀርበው ጥያቄ ይመልሳሉ። የዋይት ሀውስ ቤተ መንግስት ታዲያ ለቦታው ከሳቸው የተሻለ ሰው አይኖርም እያለ ነው። እድሜያቸው 61 ሲሆን ነባር የስለላው አገልግሎት ሰራተኛም ነበሩ። በአስከፊ የምርመራ ፕሮግራም ውስጥ ሚና ነበራቸው የሚል ስጋት ስላለ ስማቸው ለማስወጣት ጠይቀዋል። ይሁንና በስያሜያቸው እንዲጸኑ ፕሬዝዳንት ትራምፕ እንዳደፋፈሯቸው ያስተዳደሩ ባለስልጣኖች ገልጸዋል። ዩናይትድ ስቴትስ የቻይናን የኢኮኖሚ ፖሊሲን ለመቀበል የንግድ ቀረጥንና ሌሎች እርምጃዎችን ለመውሰድ ባቀደችበት በአሁኑ ወቅት ከቅርብ ጊዜያት ወዲህ በሌላ አቅጣጫ ውጥረት አስነስቷል። ዓለም አቀፍ አየር መንገዶች ታይዋንን፣ ሆንግ ኮንግንና ማካውን በሀገር ደረጃ እንዳያነሱ ቻይና ጠይቃለች። የዋይት ሀውስ ቤተ መንግስት ታዲያ ባለፈው ሳምንት ማብቂያ ላይ ቻይናን የሚነቅፍ መግለጫ አውጥቷል። የአየር መንገዶች ሶስቱ ሀገሮች ከቻይና ነጻ የሆኑ ሉዓላዊ ሀገሮች አድርገው የሚጠቅሱ ድረ ገጾቻቸው እንዲነሱ ቻይና መጠየቋን ሲናገሩም ቆይተዋል። ቻይና ማካውንና ሆንግ ኮንግን እንደ ልዩ ክልላዊ አስተዳደሮች አድርጋ ታያለች። ታይዋንን ደግሞ የኮበለለች ክፍለ ሀገር ናት ትላለች። የዋይት ሀውስ ቤተ መንግስት ግን ትርጉም የለሽ ሲል ነቅፎታል። የቻይና ኮሚኒስት ፓርቲ በአሜሪካውያን በግል ኩባንያዎች ላይ የፖለቲካ አመለካከቱን ለመጫን የሚያደርገውን ጥረት አካል ነው የሚል ምላሽም ሰጥቷል። በመጨረሻም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በስልክ ሲነጋገሩ ከሚያዋስናቸው ነጥቦች መካከል ሰሜን ኮሪያንና ንግድ እንደሚገኙባቸው ገልጸዋል። ዋና ዋናዎቹ ነጥቦች ጥሩ ነገር የሚወጣው የንግድ ጉዳይ እንዲሁም ግንኙነቶችና መተማመን በማዳበር ላይ ያለው ሰሜን ኮሪያ ላይ ይሆናል ሲሉ ትራምፕ በትዊተር ገልጸዋል። ሁለቱ መሪዎች ዛሬ በስልክ የሚነጋገሩት የቻይናው መሪ ሰኞና ማክሰኞ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ተገናኝተው ከተነጋገሩ ከሰዓታት በኋላ መሆኑን ሁለት ነጻ ምንጮች ለደቡብ ቻይና ሞርኒንግ ፖስት ጋዜጣ ተናግረዋል። አድማጮች፣ ለዛሬ ያዝንላችሁ አጥር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ።
Gabina VOA. Let's cross boundaries together.
ወደ መጀመሪያው ዘገባችን ነው የምናልፈው። የቅሊንጦ ማረሚያ ቤትን በማቃጠል ክስ ተመስርቶባቸው ከነበሩት 38 እስረኛ ተከሳሾች መካከል 11ዱ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ፍርድ ቤቱ ብይን ሰጠ። አራቱ በነፍስ ግድያ ወንጀል የቀረበባቸውን ክስ እንዲከላከሉ ሲወስን፣ ቀሪዎች ደግሞ ክሳቸው ተሻሽሏል፣ በተሻሻለው ክስ ተከላከሉ ተብሏል። በዚህ መስገብ የተከሰሱ ተከሳሾች ድርጊቱን አልፈጸምንም፣ በአንጻሩ ያልፈጸምነውን ድርጊት እንድናምን ከፍተኛ የማሰቃየት ተግባር ተፈጽሞብናል በሚል ሲከራከሩ እንደነበር ይታወቃል። ጽዮን ግርማ ዝርዝር አላት። ቅዳሜ ነሐሴ 28 ቀን 2008 ዓ.ም ምረት ከፍተኛ ቃጠሎ የደረሰበትን የቅሊንጦ ማረሚያ ቤት በማቃጠል የተጠረጠሩ 38ቱ የማረሚያ ቤቱ እስረኞች ዛሬ በተሰጣቸው ብይን የፌደራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ተከሳሾቹን በሶስት ከፍሎ ብይን ሰጥቷል። 11ዱን መከላከል ሳያስፈልጋቸው በነጻ እንዲሰናበቱ፣ 23ቱ ደግሞ ቃጠሎ እንዲፈጸም አመጽ መርተዋል፣ ቀስቅሰዋል፣ አደራጅተዋል በሚለው ክስ የአቃቤ ሕግ 39 ምስክሮች ስላረጋገጡባቸው ወይም ስለመሰከሩባቸው ክሳቸውን ምስክርና ማስረጃ አምጥተው ይከራከሩ ወይም ይከላከሉ ሲል ብይን ሰጥቷል። ይቅርታ፣ ቀሪ አራቱ ደግሞ በእለቱ በቃጠሎ ህይወታቸው ላለፉ ሰዎች ተጠያቂ በመሆናቸው በሰው መግደል ወንጀል እንዲከላከሉ ብሏል። ከ38ቱ ተከሳሾች ውስጥ ወደ 30 የሚሆኑ ተከሳሾች ጠበቃ የሆኑት አቶ ወንደሙ ኢብሳ የዛሬውን የችሎት ውሎ በተመለከተ አነጋግሬያቸው ነበር። በመጀመሪያ 19ኛ ወንጀል ችሎት መደበኛው ማለት ነው እንዳልተሰየመ፣ ምክንያቱ ደግሞ ብይኑን ለመስማት የመጣው ሰው ቁጥር በጣም በርካታ በመሆኑ ችሎት ቀይሮ እንደተሰየመ ይናገራሉ።
ተነኛ ወንጀል ችሎት አደራሹ ወይም የችሎት ማርሻው ፍርድ ቤቱ ቦታ ትንሽ ተበብ ስለምን በተለምዶ የፍትህ አደራሹ እንደሚባለው አራተኛ ወንጀል ችሎት በጣም ሰፊ ሰው ሊይዝ እንደሚችል ችሎቱ ተዛውሮ ዘግየት ብሎ ወደ 5 ደቂቃ ነው የተጀመረው። ቤተሰብ፣ ሲዲኒ አምባሳደሮች፣ የስዊድን ባለስልጣናት እና በጣም በርካታ በግምት ወደ 150-200 የሚደርሱ ቤተሰቦች ተገኝተዋል።
ችሎቱ በርካታ ችሎት ተከታታዮች ባሉበት ከተሰየመ በኋላ 39ኙ የአቃቤ ሕግ ምስክሮች የሰጡትን ምስክርነት ከማንበብ ተጀምሮ ገና የጥቂቶቹ ሲነበብ ረጅም ሰዓት በመውሰዱ በደንበኞቹ፣ በጠበቆች እንዲሁም በአቃቤ ሕጉ መካከል ካለው ጊዜ አንጻር ብይኑ ብቻ እንዲነበብ ስምምነት ላይ በመደረሱ ብይኑ ተነቧል ብለዋል አቶ ወንድሙ ይብሳ። በዚህ መሰረት ከ38ቱ ተከሳሾች ውስጥ 11ዱ በነጻ እንዲሰናበቱ የተበየነበትን ምክንያት ያስረዳሉ።
እነዚህ ወደ 11 የሚጠጉት ተከሳሾች የቀረበባቸው ክስና እንዲሁም ደግሞ የቀረቡት አቃቢ ሕግ ምስክሮችም ስለነዚህ ሰዎች ምንም ስላላሉ እንዲሁም ደግሞ አቃቢ ሕግ በወንጀል መቀጫ ስነ ስርዓት ሕግ ቁጥር አንቀጽ 27 ንዑስ አንቀጽ 2 መሰረት ፈቅዶ ነው ቃላቸውን የሰጡት የተባለውን ኢትዮጵያ ሰብአዊ መብት ጉባኤ ሄዶ ባጣራበት ጊዜ እነዚህ ሰዎች ጥፍራቸው ተነቅለው ከሚፈለገው በላይ ተደብድቦ ተገዶ እጆቻቸው ተጠማዞ ፊቶቻቸው በጣም በከስክስም በጣም ተከስክሶ ተደብድቦ ቃላቸውን የሰጡ መሆኑን የኢትዮጵያ ሰብአዊ መብት ጉባኤ ያረጋገጠ በመሆኑ እነዚህ 11 ሰዎች በ540 እና በ464 እንዲሁም ደግሞ የወንጀል ሕግ 32 ነው ዘልቀጽ 1 ነው በነጻ ነው የተባሉት ማለት ነው።
አቶ ወንድሙ አያይዘው 23ቱ ደግሞ ክሳቸው ተሻሽሎ ከመግደል ወንጀል በመለስ ባለው እንዲከላከሉ ብይን ተሰጥቷል ይላሉ።
23ቱ ከዚህ ከነፍስ ግድያ መለስተኛ በሆነና የተጠቀሰባቸው ወንጀል ሕግ ለምሳሌ 464 ንዑስ አንቀጽ 1 ስር የተደነገገውን ጥፋት ያጠፉ ሰዎች ከሶስት ወር እስከ 5 ዓመት ቀላል እስራት የዋስ መብት የሚጠበቅላቸው ማለት ነው። በአንቀጽ 464 አንቀጽ 2 ስር አመፅን ያዘጋጀውን የመራው በሚለው ስር ደግሞ በዚህ ስር እንዲከላከሉ የተወሰነባቸው ከ10 ዓመት በማይበልጥ ጽኑ እስራት፣ ይህም ከ10 ዓመት የማይበልጥ ጽኑ እስራት የምለውም ዋስትና መብት የሚጠብቅ ነው፣ ከ10 ዓመት በታች የሆነ በመሆኑ። ስለዚህ በጥቅሉ ምንድን ነው? አራት ሰዎች በነፍስ ግድያ ስንት መሰከረባቸው ተከላከሉ ነው የተባሉት።
አቶ ወንድሙ አያይዘው እንዳሉት በእነዚህ ተከሳሾች ላይ ምስክርነታቸው የሰጡት ያቃቤ ሕግ ምስክሮች መካከል አንዳንዶቹ ፖሊሶች አንዳንዶቹ ደግሞ እስረኞች ናቸው። ከነዚህም ውስጥ ድርጊቱን አብረን ፈጽመናል፣ አቃጥለናል፣ እሳት ውስጥ እስረኞችን እየወረወርን ጨምረናል፣ በር ቆልፈናል የሚሉና ሌሎች በርካታ ምስክሮች አይተናል ሲሉ እንደመሰከሩ ነው። ከነዚህ መካከል አንዳንዶቹ አበት ወይም ደግሞ አብዛኞቹ በውጭ ሆነው ጉዳያቸውን የሚከታተሉ ወይም ያቃቤ ሕግ ምስክር በመሆናቸው ምክንያት ክስ ያልተመሰረተባቸው እንደሆኑ በችሎት ላይ ሲነገር ቆይቷል። ይህንንም በተመለከተ አቶ ወንድሙ ይብሳን ጠይቂያቸው ነበር።
እንደ ሆን እንደ ኢትዮጵያ ሽብር ግና ኢትዮጵያ ስኮ ያለው ሁኔታ በዓለምም ሆነ በኢትዮጵያ ውስጥ በረጅም የአገሪታዊ ፍርድ ሂደት ያልተለመደ ነው። ለምሳሌ አራት ሰዎች በተመሳሳይ ወንጀል ቢከሰሱ አሁን አቃቢ በተሽብር ክስ ጋር በተያያዘና በሙስና አዋጅን አራቱን ለይቶ ሁለታችሁ በጓደኞቻችሁ ላይ መስክሩና እናንተ ነጻ እናደርጋለን በሚል ነው። እነዚህ ጉቦ ተቀብለናል ከዶክተር ፍቅሩ ላይ 17,000 ሰጥተኛል እና እኔም እንዲህ አድርጊያለሁ። እነዚህ እርግጠኛ ነኝ አልታሰሩም፣ የምታሰሩም አይመስለኝም እርግጠኛ ባልሆንም። ምክንያቱም በተለምዶ አሁን ይሄ የሶስት አመት እዚህ በሽብር ክስ ላይ በዚህ አልፎ አልፎ የሙስናንም ክስ ይዛለ። በነዚህ ላይ በሚደረጉ ነገሮች ላይ እኩል ወንጀል የፈጸሙ ሰዎች ወንጀል መፈጸማቸውንም እያመኑ አንተ ምስክር ሆኜ በጓደኛዬ ላይ ከመሰከርክ ከክሱ ነጻ ትሆናለህ ይላል። ይሄን ለመከራከር ሞክረን ደጋግመን ችሎትም ላይ ለመሟገት ሞክረን ምንድነው የሚሰጠን መልስ? በሽብር አዋጁ በሙስና አዋጁ በሌሎችም አቃቢ የገሌን ክስ አንስቻለሁ ካለ በግድ ክሰስ ማለት አንችልም። የችሎቱ መልስ ነው። አቃቢ ግን መክሰስ የሚፈልገውን እከሳለሁ፣ መክሰስ የማልፈልገውን አልከስም። ስለዚህ ልጠይቁኝ አትችሉም ነው። እነዛ ፖሊሶች ይከሰሱ አይከሰሱ በእርግጠኝነት ባላውቅም ባለው ልምድ ግን አይከሰሱም። ምክንያቱም ያው ይሄንን ስላደረጉ ነው እንትን የሚሆኑት። በጊዜ ግን በወቅቱ ግን በነበረኝ ያልተረጋገጠ መረጃ ኦልሞስት ወደ ቃሊቲ እንደተወሰዱ ነው። አሁን ግን ከእስረኞቼ እርግጠኛ አይደለሁም። እነሱ የምነግሩኝም ማመን ይቸግረኛል። ውጭ ከደንበኞቼ የሚሰማው እነሱ በእኛ ላይ መስክር ወጥተዋል ነው። ይህንን በየቀኑ ፍርድ ቤት ላይ ይጮዋሉ። እኛ ላይ እንዲመሰክሩ ተደብድቦ ነው ተገዶ ነው። ይህም ከመሆኑም በላይ ደግሞ ጥቅሙም ተጠብቆላቸው ነው። እኛ ጓደኞቻችን አልገደልንም። እነዚህ ምስክሮችን ደ ወዲ አይደለም በእኛ ላይ የመሰከሩት ከዱለና ከዳቦ ውሰድ ተብሎ ነው። አልመሰክርም ካለ ዱላ ይቀምሳል፣ ዱላ ይቀምሳል። ጨክኖ አልመሰክርም ካለ ደግሞ ተመልሶ ክስ መሰረትበታል፣ ዱላውን ቀምሶ ደግሞ መሰክራለሁ የሚል ከሆነ ከክሱ ነጻ እንደሚሆን እንደዚህ አይነት አሰራር ነው የሚሰማው።
እነዚህ ተከሳሾች ፍርድ ቤት በቀረቡበት ወቅት ድርጊቱን አልፈጸምንም፣ እኛ ራሳችን የዚህ ተጠቂዎች ነን፣ ምርመራ በሚደረግበት ጊዜ ከፍተኛ ወንጀል ተፈጽሞብናል ሲሉ ለችሎት ሲናገሩ እንደነበር መዘገባችን ይታወሳል። የኢትዮጵያ መንግስት ያቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን ፍርድ ቤቱ እንዲያጣራ ጥያቄ ባቀረበለት መሰረት ወደ ማረሚያ ቤቱ ሄዶ ባደረገው ማጣራት 16 ተከሳሾች ላይ ማለትም ከነዚህ ከ38ቱ ተከሳሾች ውስጥ በጣም ከፍተኛ የሆነ ድብደባ እንደተፈጸመባቸው፣ አሰቃቂ በሆነ መልኩ ምርመራ እንደተካሄደባቸው በመግለጽና በማረጋገጥ ያንንም ለችሎት ማስታወቁን አቶ ወንድሙ አስታውሰዋል። ይህ የደረሰው ችሎት በዛሬው ውሳኔው ይህንን የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት አካቶ የሰጠ ሲሆን ይህ ከተካተተባቸው መካከል 5ቱ እስረኞች በዚህ በነጻ ይሰናበት ውስጥ እንዳልተካተቱም አቶ ወንድሙ ገልጸዋል። በተጨማሪም ከዚህ የቅሊንጦ ቃጠሎ ሌሎች 121 ተከሳሾች በሌላ መዝገብ መከሰሳቸውም ይታወሳል። ይህ 121 ተከሳሾችን የሚይዝ ችሎት ስለሌለና ለፍርድ አሰጣጡ በጣም አስቸጋሪ በመሆኑ በአምስት ተከፋፍለው በተለያየ ችሎት ጉዳያቸውን ሲከታተሉ እንደቆዩ አቶ ወንድሙ ጠቅሰው ከነዚህ መካከል አሁን መንግስት በሰጠው ውሳኔ እስረኞች ይለቀቁ ባለው መሰረት የአብዛኞቹ ከአምስቱ መዝገቦች ውስጥ መለቀቃቸውን አቶ ወንድሙ ተናግረዋል። ነገር ግን በዛሬው ችሎት 4ቱ ተከሳሾች በነፍስ ግድያ ወንጀል የተመሰከረባቸውን ምስክሮቹ በአግባቡ በማረጋገጣቸው ተከላከሉ የሚል ውሳኔ ሲሰጣቸው ወደ ችሎት ተጠቅተው ባልፈጸም ነው ባላደረግ ነውና ባልገደል ነው፣ በአንጻሩም እኛ ላይ ከፍተኛ የማሰቃየት ተግባር በተፈጸመብን ጉዳይ አንከላከልም ሲሉ ችሎቱ ወደ መረበሽ ተሻግሮ እንደነበርና በዚህ ምክንያት የመከላከያ ማስረጃቸውንና ምስክራቸውን የሚያመጡበት ቀነ ቀጠሮ እንዳልተሰጠ አቶ ወንድሙ ጨምረው ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የተከታተላችሁ ትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ዛሬ በአዶላ ከተማ በፖሊሶችና ለተቃውሞ ሰልፍ በወጡ ሰዎች መካከል ግጭት ተፈጥሮ እንደነበር ዘገባ ደርሶናል። መለስካቸው አማሃ ዝርዝሩን ይዟል።
ዛሬ አዶላ ከተማ በፖሊስና ለተቃውሞ ሰልፍ በወጣ ህዝብ መካከል በተፈጠረ ግጭት በተገደሉ ሰዎች ቁጥር ልዩነት ይኖር እንጂ የሰው ህይወት ማለፉን የአይን እማኞችም ሆኑ የመንግስት አካላት አረጋግጠዋል። የከተማዋ ነዋሪ የሆኑት አቶ ደምበላ ኤዴማ የተባሉ ሰው ከመጀመሪያው አንስቶ ታዝቤያለሁ ያሉትን ለቪኦኤ አስረድተዋል። እንደሳቸው ከሆነ የተቃውሞ ሰልፉ መነሻ ነው የሚሉትም በፖሊስ በጥይት የተመታ ወጣት ነው።
ከዛ ልጆች ካሉበት ቦታ ለምን ሰው ይመታብናል ብሎ ሰላማዊ ሰልፍ ይወጣሉ። ከዚያ ጫፍ ደርሴ ወታች የምንመለስ የሆኑ 18 የሚሆኑ ልጆች ታስረው ነበሩ።
ዛሬ ነው የታሰሩ ልጆች?
አዎ፣ ከትላንትና ጀምሮ። ትላንትና ማስር አስገብተዋል በቁጥር። አሁን በቃ እንትን በቃ ተረጋጋ ሁኔታ ውስጥ አይደለም ያለሁት። በትክክል አላየሁትም። ከ20 የማያንሱ ልጆች ታስረዋል። እነዚያ ልጆች ይፈቱልን ብሎ በር ላይ ቆመው እኛ እየከለከለ ናቸው። የከተማ ፖሊስ እንትን ጽህፈት ቤት አለ። እዚያ ላይ ቆሞ እያሉ እንትን የዞኑ መመታኝ አለ ሻለቃ ሜንቆ ጉሚ የሚባል
አድማ በታኝ።
አዎ።
እሺ።
እሱ ሰው ከመጣ በኋላ ሌሎቹ ፖሊሶች ተረጋግቶ ነበረ ቆሞ ሳይሆን የነበረ። ከዛ ፊት የቺስ ቦምብ ረጩና እዛ ፊት ለፊት ድሽ እንትን አለ የሆነ ውሃ የሞላበት የጎርፍ ቦይ አለ። እዛ ውስጥ ገብተው ያለቁትን እኔ በእጅ አንስቼ ከሌሎች ሰዎች ጋር ሬሳውን ወስደን አንድ ጠግ እናስያለን ስንል በጉልበት መጥተው ከእጃችን ቀምቶ እዛ ግቢ ውስጥ ነው ያለ። አሁንም በዚህ ሰዓት
ፖሊስ ጣቢያ ውስጥ።
አዎ። ሁለት ልጆች ሆስፒታል እናደርስ ብለን እኛ ሲከለክሉን የቀይ መስቀል አለ የዞኑ ከተማ ውስጥ የቀይ መስቀል ቡድን አራት ልጆች ሆኖ ስትሬቸር ይዞ እኛ እነሱን አስከትለን ስንሄድ እነሱንም ከልክሏል።
አቶ ደምበላ ኤዴ ጨምረው እንደገለጹት ፖሊስ በወጣቶቹ ላይ ጥይትና አስለቃሽ ጢስ ይተኩስ እንደነበረ ይናገራሉ። የዚህ ግጭት ዋናው መነሻ ግን በቅርቡ የለገደምቢ ወርቅ ማዕድን ስራ ለሚድሮክ ኩባንያ ኮንትራቱ መፈረሙ ነው ሲሉም ብዙዎቹ ያሉትን ያረጋግጣሉ። እስካሁን የተገደሉና የቆሰሉ ሰዎች ቁጥር ስንት እንደሆነ ጠይቄያቸው ነበረ።
አሁን በትክክል እኔ ከእጄ ነጥቆ የወሰዱት ሁለት ሰው አሁን
የሞቱ ናቸው። እነዚህ በጥይት የተገደሉ ናቸው።
ጥይት ይሁን እዛ ተረጋግጠው ይሁን እቃም በእንትን ፖሊስ ጣቢያ ፊት ለፊት አለ በሩ ላይ ጭቃ በጭቃ ሆነዋል። እኔ እንግዲህ አርመላ ምርኩትም ጥይት ይሁን እዛ ድሽ ውስጥ ገብቶ ተረጋግጦ ይሁን ቀጥታ ፖሊስ ጣቢያ ፊት ለፊት በ15 ሜትር ርቀት ላይ ነው የሞቱት ሁለቱ ልጆች።
የቆሰሉ ሰዎች አሉ በጥይት የሚያውቋቸው?
አንድ ጠዋት የቆሰለ
ሆስፒታል ገብተዋል። እሱ
ሪፈር ተደርጓል ወደ አዋሳ።
የአዶላ ከተማ ምክትል ከንቲባን አቶ ጫላ ዋሬን የዚህ ግጭት መንስኤ ምን እንደሆነ እንዲያስረዱኝ ጠይቄያቸው ነበረ።
የተነሳው ለገደምቢ ሼክ አላሙዲን ጋር በተያዘው እዛ ማዕድን እንትን ለገደምቢ በመታደሱ መታደስ ያለበትን የሚል የህዝብ ቅሬታ ነበር። የህዝብ ቅሬታ ያው በከተማ አካባቢ ያለው አካባቢ ለጋና የሚባለው ይሄ ሱቆች መፈረክ እንደሌለባቸው ተደርጎ ትላንትም ዛሬም ዝግ ሆኖ ነው ያለው። ዛሬ ግን በተፈጠረው እንትን ሰዎቹ ገፍተው በመውጣታቸው ፖሊስ ጣባን ወሮ ፖሊስ ጣባ በሚወርበት ጊዜ አይሆንም ተመለሱ ብለን የሀገር ሽማግሌዎች ልጆቹን እንትሉ በተፈጠረው እንትን በጥይት ሳይሆን በሰማው ኢንፎርሜሽን መሰረት
እዛ ከፖሊስ ጣቢያ ፊት ለፊት አካባቢ የሆነ የውሃ እንትኖች ነበሩ። ገብቶ አንድ ሰው ህይወቱ እንዳለፈ ነው ያለኝ መረጃ።
የውሃ ጉድጓድ ነው?
እንትን የአስፋልት አለ፣ አስፋልት የሚያቋርጥ የውሃ እንትኖች ቱቦዎች አሉ። እዛ ቱቦ ውስጥ ገብቶ አንድ ሰው ህይወት እንዳለፈ እና ሁለት እንደተጎዱ ይሄ ነው ያለው መረጃ።
እንጂ ሁለት ሰው አይደለም የሞተው ነው የሚሉኝ?
አንድ ሰው ነው ባለኝ አሁን በዚህ ሰዓት ባለኝ መረጃ አንድ ሰው ነው ሞተ። ከዛ ቀደም ብሎ ግን ሁለት ልጆች ቆስሎ ሪፈር ወደ አዋሳ ተደርጓል።
ይሄ ተኩስ ነው የምሰማው?
አዎ።
በምን አሁን ተኩሱ ለምን ነው የሚተኩሰው?
ልጆች በዛ በተፈጠረው እንትን ከፖሊሶች ጋር የተፈጠረው
በዛ ግጭት ነው?
አዎ።
የቆሰለ ሰው አለ?
እሱ መጀመሪያ ለመንገድ ልጆች ዘጉ ነበር። በዛ ላይ በልጆቹ ጋር በተፈጠረው እንትን ሁለት ሰው ቆስሎ አንዱ ጭንቅላቱ ላይ ቆስሏል፣ አንዱ እግሩ ላይ ቆስሏል። እነዛ ሰዎች ወደ በሪፈር ወደ ላይ ሄዷል።
ወዴት ሄዱ?
ወደ አዋሳ። የተቆሰሉት ግን በጥይት መሆኑን ማረጋገጫ አለኝ። ምን አንዱ ግን በጥይት መሆኑን ሆስፒታል እንትን ብለዋል። አንደኛው እዚህ ጭንቅላቱ ላይ ተመታ ሰው ነው። ይሄ ነው ያለው ነገር።
በሌላ በኩል ደግሞ በሻኪሶ ከተማ ተጀምሮ የነበረው የስራ ማቆም አድማ ዛሬም ቀጥሎ መዋሉን አንድ ስማቸው እንዲጠቀስ የማይፈልጉ ምንጫችን ተናግረዋል። በከተማው ያለው ሁኔታ ግን ሰላማዊ የሚባል እንደሆነ ይናገራሉ። የከተማዋ ከንቲባ አቶ አሬሪ ዋሬ ይህንን አረጋግጠዋል። ይህን ዘገባ እያጠናቀርን እንዳለን በአዶላ ከተማ በፖሊስ ጥይት የቆሰሉ ሰዎች ቁጥር ወደ 7 ማሻቀቡን አንዳንድ ምንጮች ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የኢትዮጵያ መንግስት የሰፋፊና መካከለኛ እርሻ ልማት ለማካሄድ የነደፈው እቅድና ትግበራ በርካታ እክሎች ገጥመውታል። በጋምቤላና ቤንሻንጉል ክልሎች በርካታ ሰዎችን ከቀያቸው አፈናቀሉ። ሰፋፊ እርሻ ልማቶች ስኬት እንደተጠበቀው ሳይሆን አንዳንዶቹ ስራቸውን ሲያቆሙ፣ ሌሎቹም ስራቸው ሲስተጓጎልና ጥቂቶች ብቻ በስራቸው ሲቆዩ ታይቷል። ሰሞኑን ደግሞ በኦሮሚያና ደቡብ ክልል በሚገኙ ሰፋፊ እርሻዎችና የአካባቢው ነዋሪዎች መካከል የተጠቃሚነትና የቀን ስራ ክፍያዎች ግጭቶችን ፈጥረዋል። የኢትዮጵያ የመንግስት የሰፋፊ እርሻዎች ልማት እቅድ የተጋረጡበት ፈተናዎች ምንድናቸው? በአጠቃላይ የግብርና ምርቶችን ለማሻሻል የሚያስችሉ ዘለቄታ ያለው አሳታፊ ልማት የሚያመጡ ስራዎች ምንድናቸው? ሄኖክ ሰማስኬር በተከታይ ዘገባው ይዳስሰዋል።
ባሳለፍነው ሳምንት አጋማሽ ቦንጋ ከተማ አቅራቢያ በጎጀብ ቀበሌ የሚገኝ 350 ሄክታር የግል እርሻ በአካባቢው ነዋሪዎች ጥቃት ደረሰበት። በመሬታችን ላይ ጭሰኞች ሆንን ሲሉ ለተቃውሞ የወጡ ሰዎች በቆሎ፣ ሙዝና አናናስ በሚመረትበት ባለቤትነቱ ሆራይዘን ፕላንቴሽን በመባል የሚታወቅ በሼክ መሐመድ አላሙዲ ባለቤትነት የሚንቀሳቀስ እርሻን አቃጠሉ፣ ምርት አወደሙ፣ ትራክተሮች፣ ኮምባይነሮችና ብስክሌቶችን አጋዩ። የህዝቡን ቁጣ ምን አስነሳው? በአካባቢው የሚኖሩና ለደህንነታቸው በመስጋት ስማቸውን ያልጠቀሱ ነዋሪ ያብራራሉ።
ማክሰኞ ዕለት ነው ሁሉም እንቅስቃሴ ተጀመረው። እንግዲህ ጥያቄው ያው እነሳ መጀመሪያ ደግሞ ጥያቄ ነው። ከዛ በኋላ ደግሞ የቦታ ጥያቄ ነው። መሬት ይገባናል ይሰጠን ነው። መሬት በሊዝ ነው የሚሰጥባል። እኛ ተወልደን ያደግንበትን መሬት ተቀምጠናል። እንደገና በሊዝ ለመግዛት አቅማችን አይፈቅድም። አሰሪ ድርጅታችንንም ጠይቀን አሰሪ ድርጅታችን የቱ እንዲሆን አልታወቀም። የሚከፈለን በራሳችን መሬት ሲሰኛው ነው የሚከፈለን 600 ብር ነው። 600 ብር መሬት እንዴት አድርገን በሊዝ መግዛት እንችላለን የሚል ጥያቄ አነሱና ጥያቄው ወደ ወረዳው ዞን አስተዳዳሪ ደርሶ ዞን አስተዳደር ደርሶ ከዛ የሚመለከታቸው አካላት ሊያናገሩ ከመጡ በኋላ እርሻ ልማቱ አዳራሽ ውስጥ ተሰብስበው መልስ ማግኘት አልቻሉም። ጥያቄው ይሄ ከሆነ አንቀበልም ሲሉ፣ ይህንን ጥያቄ የማትመልስልን ከሆነ እኛም አናውቃችሁም አሉ። በዚህ ተለያዩና መልስ ባለማግኘታቸው ነው።
መሬቱ ከቀድሞ የደርግ አስተዳደር አንስቶ በመንግስት እርሻ ልማት የነበረና አሁን ለግል የእርሻ ልማት የተላለፈ መሆኑን ከኗሪዎችና ከሌሎች ምንጭ ለመረዳት ችለናል።
ቀደም ሲል የመንግስት እርሻ እቲ የመንግስት እርሻ ቡናና ሻይ ለማስተር ነበር የነበረው። በኋላ ግን ኢህአዴግ ከገባ በኋላ እንደዛ ሲሰራ ቆይቶ በኋላ ሼህ አላሙዲን ሽንኩራ ለመትከል ገዙ ተብሎ ተወራ። ከዛ በኋላ ሼህ አላሙዲንም ቦታው ላይ አልታዩም። እኔንም ተወካይ አለም ሰው የለም። ቀደም በነበሩ ሰዎች ነው ስራው ሲካሄድ የነበረውና ጥያቄው ይኸው ነው።
በዚህ የእርሻ ልማት 205 ቋሚ ሰራተኞች ሲኖሩ ከ500 እስከ 600 የሚጠጉ ጊዜያዊ ሰራተኞች እንዳሉ፣ የሥራ ዕድሉም ለወጣቶች መፈጠሩን አንድ ስማቸው እንዳይጠቀስ የገለጹ ምንጭ ከሚድሮክ ኩባንያ ተናግረዋል። የደረሰው ውድመትም ወደ 20 ሚሊዮን ብር እንደሚጠጋ አስረድተዋል። በእርሻው ላይ ጉዳት መድረሱን ያረጋገጡልን የአካባቢው ፖሊስ ኃላፊ ሲሆኑ ዝርዝር መረጃ ይዘው መግለጫ እንደሚሰጡን ቃል ገብተው ደጋግመን ብንደውል መረጃ ለማግኘት አልቻልንም። በኦሮሚያ ክልል መሰረቱን አድርጎ የሚንቀሳቀሰው የሆራይዘን ፕላንቴሽን በሳውዲ ስታርን ጨምሮ በስሩ በርካታ የግብርና ልማት ድርጅቶች ያካተተ ነው። በተለይ በዚህ አካባቢ ያለው በሊሙ አካባቢም ወደ 12000 ሄክታር መሬት ተከራይቶ የቡና ልማት ስራ በማካሄድ ላይ እንደሚገኝ በዘገባችን ተረድተናል። ይሄ የቡና ልማት በለቀማ ወቅት እስከ 20000 በአማካይ ደግሞ በአመት ውስጥ ከ7 እስከ 9000 ሰራተኞችን በስራ የሚያሰማራ ሲሆን 3200 ቋሚ ሰራተኞች አሉት። በዚህ አካባቢም የማህበረሰብ ተጠያቂነት ጥያቄዎች ከጊዜ ወደ ጊዜ እንደሚነሱ፣ ሆነም ድርጅቱ በአካባቢው የመሰናዶ ትምህርት ቤት አሰርቶ ማስረከቡንና የአካባቢውን የስፖርት ድርጅቶች በማገዝ ስራ መስራቱን የሚድሮ ኩባንያ ያስረዳል። ከ30 ዓመታት በላይ በዓለም ባንክ ያገለገሉት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ የመሬት ይዞታን በተመለከተ መጽሐፍ አሳትመዋል። በድርጅቶችና በማህበረሰቦች መካከል ግጭት ለምን ይፈጠራል ብዬ ጠይቂያቸው ነበር።
ግጭቶች ለምን ይነሳሉ? ሰው የተደረገውን ኢንቨስትመንት ለምንድን ነው ኢላማ የሚያደርገው የሚለው ጥያቄ ወሳኝ ነው። ሰው ተጠቃሚ በሚሆንበት ጊዜ ባለቤትነት ይሰማዋል። የራሴ ነው ብሎ ያየዋል፣ ያንን ኢንቨስትመንት ማለት ነው። ነገር ግን በዚያ በአካባቢው ያለው ዜጋ ተጠቃሚ ካልሆነ፣ ለምሳሌ የቀን ሰራተኛ እንውሰድ። የቀን ሰራተኛ የሚያገኘው ገቢ በጣም ዝቅተኛ ነው። አሁን ተሻሽሎ እንደው አላውቅም፣ ግን ጥናቱን ባደረግኩበት ጊዜ በተከታታይ ደግሞ ለማሻሻል ሞክሬያለሁ። ግን ያለው የቀን ሰራተኛ ገቢ ከኑሮ ፍላጎቱ ጋር ሊጣጣም አይችልም፣ አልቻለም። ስለዚህ በዚያ አካባቢ ያለው ነዋሪ ተጠቃሚነቱን አያየውም። ከመሬቴ ተነጥቋል ይልና አይ የቀን ሰራተኛ ሆኛለሁ፣ ነገር ግን የቀን ሰራተኛ አበሌ ወይም ደሞዜ ከኑሮ ሁኔታው ጋር፣ ቤተሰብን ከመደገፍ ጋር፣ ራሴን ከማሻሻል ጋር ምንም ሊጣጣሙ አይችልም የሚል ጋርዲያን ያካሄዳቸው እንትኖች አሉ፣ ቃለመጠይቆች አሉ፣ እናንተ ያካሄዳቸው አሉ፣ ሌሎችም ያካሄዳቸው አሉ። እኔ በአካል ሂጄ አላየሁትም። ነገር ግን
ከዚህ ጋር በተያያዘ በኢትዮጵያ የግብርና ልማት ፖሊሲና እቅድ ዙሪያ መጽሐፍ ያሳተሙት ሌላው የምጣኔ ሀብት ባለሙያ ዶክተር ደምስ ጫን ያለው በገጠር ልማት በተለይ የአርብቶ አደር ማህበረሰቦች ዘለቄታ ያለው ኑሮ መሻሻል ፖሊሲዎችና አፈጻጸም ላይ ያተኮረ መጽሐፍን ለንባብ አቅርበዋል። በኢትዮጵያ መንግስት ፖሊሲ አትኩሮት መሆን ያለበት ይላሉ። አትኩሮቱ አነስተኛ ይዞታ ባላቸው ገበሬዎች መሆን አለበት።
አሁን ካለው ሁኔታ አንጻር መሰረታዊና ዘላቂ የሆነ ነገር እንድንፈጥር ከተፈለገ ከውጭ በልመጡ እንደዚህ ቅድም መንሽን ያርጋቸው ታራቱሪ የሳውዲ በምትል አይነት ሳውዲ ከሀገር ውስጥ መቀል አለባቸው በሚል እንጂ ሀገራችን እኮ የተፈጥሮ ሀብትና ጸጋ ችግር የለባት። በትክክል እስከተመራ ድረስ ከአሁን ካሉት አነስተኛ ገበሬዎችን እንዲመረጩ ከማድረግ ይልቅ የመንግስትን ፖሊሲና ስትራቴጂ በዚህ በኩል ግልጽ ነበር። አተገባበር ላይ ነው ችግር የመጣ።
በዚህ ውይይት ላይ የሆራይዘንና የሚድሮክን ከፍተኛ አመራር አባላት አስተያየቶች ለማካተት ጥረን አልተሳካም። በተከታይ ዘገባችን ከተገኙ ወደ እናንተ ዜናውን እናደርሳለን።
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳቸው ያመሸሁት መስታወት አራጋው፣ በቴክኒክ መቅቢያ በሮ፣ የስርጭት መሀንዲስ ሱሌማን፣ ሙዚቃ ዲጄ ፋትሱ። መልካም ምሽት። We'll be right back.
ኩን ራዲዮ ሰገለ አሜሪካቲ